ዶክተር ሽመልስ በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድንን ፍላጎት ለማሳካት የሚደረጉ መሆናቸው በራሱ ችግር ላይሆን ይችላል። ሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ተጨባጭ ሁኔታዎች በመሆን ፋንታ የሰዎች ፍላጎት እንደሆነታ የሚቀርቡበት አለና እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርስዎ እንዳቀረቧቸው አይነት ጥናቶች ለአጥኚዎች ብቻ ሳይሆን ለህብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሀን ፋይዳ እንዳለ ነው ዛሬ እንደምናደርገው ውይይት ያለ። በምን መልኩ መረጃዎች የብዙ መሆን ይችላሉ? እንዴት ይመለከቱታል? ይህን ጠቅላላ ሁኔታ
አሁን ስንነጋገር ሁለት ነገሮች ናቸው ይታዩ። ምንድን ነው? አንደኛው ታሪክ። በአሁኑ ጊዜ ደግሞ ከተማ ላይ ትልቅ መታገያ ትልቅ ክርክር የሚካሄድባቸው መድረኮች ሆነው በታሪክ ላይ ለረጅም ጊዜ ክርክር ሲደረግ ነበር። በኢትዮጵያ ታሪክ ላይ ብዙ መግባባት እንዳለ ሁሉ እንደኛ ደግሞ ከፍተኛ የሆነ ያለ መግባባት በኢትዮጵያ ታሪክ ትንተና ላይ ብቻ ሳይሆን በኢትዮጵያ ውስጥ በተፈጸሙ የታሪክ ሂደቶች ላይ ያለ መግባባት አለ እና ታሪክ እንደ መታገያ መድረክ ሆኖ ያገለግላል። አሁንም እየሆነ ያለው እሱ ነው። እንደገና ደግሞ ባለፉት የተወሰኑ አመታቶች ውስጥ አዲስ አበባ ከተማ ሌላው ዋናው ትግል የሚካሄድበት መድረክ ሆኖ ወጥቷል እና ያ ትግል የሚካሄደው በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስት የፈጠረውን ራዕይ የማይቀበል ክፍል አለ። ስለዚህ ስቴት የምንለው አለ፣ ከዛ ከስቴት ውጪ የሆነው ክፍል አለ። የተለያየ ቅርንጫፍ አለ ትግሉ። በሌላ በኩል ደግሞ ራሷ በከተማ ማንነት ላይ የከተማ ማንነት ምንድን ነው? አዲስ አበባ ማለት ምን ማለት ነው? ከምን ጀምሮ ማንነት ብቻ ሳይሆን ባለቤትነት ጨምሮ የማን ነው ከተማ የማን ናት አዲስ አበባ በሚለው ጉዳዮች ላይ ትልቅ ትግል እየተካሄደ ነው ያለው እና እነኚህ ሁለት እንግዲህ የትግል አውድማ የሆኑ ነገሮች ናቸው። የኢትዮጵያ ታሪክና የኢትዮጵያ ከተማ የምንለው አዲስ አበባ ምንድነው? አሁንስ የሚያስፈልገው ክርክሩ መካሄዱ መልካም ነው። ምክንያቱም የተደበቀ የማይገለጥ ነገር የለም እና መውጣቱ አይቀርም እና ሲወጣ ግን እንዴት ይወጣል ነው። ለምሳሌ የመነጋገሪያ መድረኮች አሉን ወይ ነው። አሁን አብዛኛው ስለ አዲስ አበባ ክርክር እየተካሄደ ያለው የሶሻል ሚዲያ በምንለው ላይ ነው እና ብዙ እንታልንም አነባዋለሁ እንጂ መጽሐፉን አልፈለግኩም። ለምንድን ነው ያልፈለግኩት? እዛ ላይ የሚጻፉት ነገሮች መጥፎ ነው አይደለም፣ ግን ምንድን ነው ብዙ ጊዜ እንደዚህ አይነት በጣም ውስብስብ የሆኑ የታሪክ ጉዳዮች ይቀለበሳሉ። ተቀልፈው ነው እና እያንዳንዱ ሰው ከራሱ መንገድ ነው የሚጽፈው። እኛ በታሪክ ሙያ ውስጥ ምንድን ነው የምንለው ይሄንን መርጦ ማስታወስ መርጦ መርሳት የሚባል ነገር አለ እና የተወሰኑ ነገሮች እየተመረጡ ይወጣሉ፣ የተወሰኑ ነገሮች እየተመረጡ ይረሳሉ።
ዋናው ሀሳብ ባፈነገጠ መልኩ የራስን ፍላጎት ለማስፈጸም ነው ይበልጠው
እና እንደዛ የወጡ የሚጻፉ ነገሮች ናቸው እና ጎዶሎ ነው የሚሆኑት። ብዙ ጊዜ ጎዶሎ እውነታዎች ይሆናሉ። እውነት ምን ሆነ የላቸው ለማለት አይደለም፣ እውነታ አላቸው። የሚነሱ ጥያቄዎች ሌጂትሜት ትክክለኛ ጥያቄ ተገቢ ጥያቄዎች ሆኖ ችግሩ ምንድነው? እንዴት ነው እነዚህ ነገሮች የምንመርጠው? አየ መረጃዎችን ስንመርጥ የማንፈልጋቸው መረጃዎችን አንጠቀምም፣ የምንፈልጋቸውን ብቻ ነቅሰን እናወጣለን። አንደኛው እሱ ነው። ስለዚህ ነው ይሄ ሴሌክቲቭ ሪሜምበሪንግ የሚባለው እና ሴሌክቲቭ ፎርጌቲንግ
ሁለቱ ነው። በግራፍ ሁለቱ ያለው
እናስታውሳለን፣ እንረሳለን።
እስኪ እናስታውስ። ወደ ምናስታውሰው ትልቅ ነገር እንሂድ፣ ወይም የብዙዎች የጋራ የሆነ በተጨባጭ መረጃ ላይ ወዳተኮረው እንሂድ እና የሰሞኑን ግራ መጋባት ጭምር የፈጠረ ሁኔታ እናያለን። አዲስ አበባ ነው ተንተርሶ ነው። በቀደሙት ሁለት ዓመታት ውስጥ በኦሮሚያ ክልል ከፍተኛ ህዝባዊ እንቅስቃሴ ነበር። አንዱ የዚህ ህዝባዊ እንቅስቃሴ መነሻ የአዲስ አበባ ከተማ መስፋፋት በሚል እቅድ አቅራቢያ የሚገኙ መንደሮች የገበሬ አካባቢዎችን ጥቅማቸውን የሚያስነካ ገበሬዎችን ከእርሻ መሬታቸው የሚያፈናቀል ለዘላቂ ጉዳት የሚዳርጋቸው በጣም ብዙ የተጻፈበት በመገናኛ ብዙሃን የተዘገበበት ነው። በመንግስት በኩል ግን ያን ሁኔታ ለማሻሻል የሚደረጉ እርምጃዎች እንደሚወሰዱ ያም መጀመሪያ የተያዘው እቅድ እንደቀረ ይህን ነገር እንጂ አግባቢ ሁኔታ ላይ አልተደረሰም። ከዛ በኋላም የተፈጠሩት ሁኔታዎች ለብዙዎች ህልፈት ሁሉ አብቅተዋል። በጎንደር ሌላ ህዝባዊ እንቅስቃሴ የተቀጠለ መንግስት፣ የኦሮሚያ መንግስት ይመስለኛል ይህን መግለጫ ያወጣው ያን ጥያቄ ለመመለስ ጭምር በሚመስል የአዲስ አበባን ከተማ የሚመለከት የኦሮሚያን ልዩ ጥቅም ማስጠበቅ የሚል ጉዳይ ወጥቶ እያነጋገረ ነው። ወጣለት ከሚባለው ማህበረሰብ የወጡ ወገኖች ጭምር ያልተቀበሉት ወይም ከፍተኛ ተቃውሞ ያቀረቡበት ነው። እስኪ መንፈሱን መጀመሪያ ባጭሩ እንረዳ። እርስዎ እንደተረዱት?
እኔ እንደተረዳሁት እንግዲህ ተንከባሎ የመጣ ችግር ነው። በህገ መንግስቱ ላይ አንቀጽ 49 የንዑስ አንቀጽ 5 ላይ የአዲስ አበባ የወደፊት ሁኔታ የኦሮሚያ ክልል በአዲስ አበባ ውስጥ የሚኖረው ጥቅም በዝርዝር እንደሚወሰን የሚናገር ክፍል አለ እና ያ ነገር እስካሁን ድረስ ግን አልተደረገም ነበርና የቆየ ችግር አለ። ስለዚህ ህገ መንግስቱ ላይ ለመውጣቱ ነገሮችን እናወሳሰበ ነው። አሁን በሚወጣበትም ጊዜ በተለይ በኦሮሚያ አካባቢ የተደረገው ትልቅ ተቃውሞ ለጂትኔት የሆነ ተቃውሞ ነው። የሰው መሬት ያላግባብ እየተወሰደ ካሳ እየተሰጠ ወይም እየተከለከለ የተባረረ ብዙ ገበሬ አለ እና ያንን መነሻ በማድረግ የተነሳ ህዝባዊ አመፅ ነበር። ለዛ መልስ ይሆናል ተብሎ የተመለሰው መልስ ግን ማንንም ሳያረካ ነው ያበቃው። በዛ መልስ የረካ ህዝብ ያለ አይመስለኝም። ምክንያቱም አንድ ህዝብ የጠየቀው ጥያቄ እሱ ነው ወይ ነው። የኦሮሞ ፖለቲከኞች ለምሳሌ በሀገር ውስጥም ከሀገር ውስጥም ውጭ ያሉትም የሚናገሩት መጀመሪያውን የኦሮሞ ህዝብ ጥያቄ እሱ ነበር ወይ፣ ያ ሁሉ ህዝብ ያለቀበት ምክንያቱ ይሄ ነው ወይ የሚል ነው። እና እኛ ከጠየቅነው ውጭ እንደገና ደግሞ እኛ ከጠየቅነው ያነሰ መልስ ስለሆነ አንቀበለውም ነው። በሌላ በኩል ያለው ህዝብ ደግሞ የባለቤትነቱ ጉዳይ አስደንጋጭ ይሆንበት። ምክንያቱም አዲስ አበባ እንግዲህ የኢትዮጵያ ብሔራዊ ከተማ ነው፣ የሁሉም ህዝብ ማህበረሰብ መቀመጫ ነው፣ እንደ ኢትዮጵያ ምልክት ሆኖ ነው የተቀረጸው ተብሎ ነው የሚታወቀው። እና ያንን መሰረታዊ በሆነ መንገድ የሚውልድ አድርጎ ነው የሚመለከተው። እና ከሌላው ማህበረሰብ በኩል ትልቅ ተቃውሞ ፈጥሯል። እና መንግስቱ ይህንን እርምጃ ሲወስድ እነኚህ ነገሮች አይመጡም በሚል ነው ወይስ ይመጣሉ በሚል ታስቦ ነው የተወሰነው? ነው እንዴት እንደተወሰነ አናውቅም። ዛሬ እኛ አይደለንም ያወጣ ነው መጀመሪያ ተብሎ ነበረ። ስለዚህ ተክለው ነበረ። በኋላ የሰውን ስሜት ከተመለከቱ በኋላ የተወሰኑች ነገሮችን በማሻሻል የወጣ ህግ አለ። ግን ህጉ አጭር ህይወት ያለው ነው የሚመስለው፣ ምክንያቱም ገና ካሁኑ ብዙ ችግሮች ውስጥ ገብቷል። ስለዚህ በተወሳሰበ ችግር በተወሳሰበ መንገድ የተሰጠ መልስ ነው። ማንም ሳያስደስት ያለቀ እንዳውም ለግጭት ወይም ደግሞ ላለመተማመን መንገድ የከፈተ ነው።
እስኪ በባለቤትነት ይዞታ ላይ ለሚነሱ ጥያቄዎች አንድ መሰረታዊ ነገር መመልከት እንሞክር። አንድ ከተማ፣ አንድ አካባቢ፣ አንድ ክፍለ ግዛት የባለቤትነት ጥያቄ ሲመጣ ባለቤት ነኝ እኔ፣ በባለቤትነት ቀዳሚ ተቀባይ ነኝ፣ ሌሎች እንደ እንግዶች የተቀበልኩ ነኝ የሚል ሀሳብ ለማንሳት ከየት ነው መጀመሪያ ያለበት? መቼ ነው የባለቤትነት ይዞታ የሚጀምረው? የዛሬ 50 ዓመት በዛ ቦታ ይዞታ ስር ያለ፣ የዛሬ 100 ዓመት ቁጥሩ በዝቶ የሚታይ አብዛኞቹ የኢትዮጵያን አካባቢዎች የሚመለከቱ ታሪኮች ብዙ ዘመናት ወደኋላ ይሄዳሉ። በተለይ አፍሪካ ቀንድ ላይ ኢትዮጵያን ጨምሮ ፍልሰትን የሚመለከት የሰዎች እንቅስቃሴን በሚመለከት ጥናቶችም አድርገዋልና እስኪ ብርሃን ይፈንጥቁ።
እንግዲህ የአዲስ አበባ ከተማ ታሪክ የታሪክ ባለሙያ ሰው የሚያየው ትንሽ ለየት ይላል። በተለይ ፖለቲከኞቹ ከሚያዩበት መንገድ ይለያል። ታሪክ ሙያ እንግዲህ በተሻለ መጠን ወደ እውነታው ለመቅረብ ነው። ያቺ እውነታ የተባለችዋን ነገር በተወሰነ ደረጃ መድረስ መቻል ነው። ምክንያቱም እኛ ከዛ ድርጊቱ ከተፈጸመበት ዘመን ራቅ ያለን ስለሆነ ሙሉ ሙሉ ፍጹም በሆነ መንገድ እናያቆመናለን። እና የአዲስ አበባን ታሪክ ለምሳሌ ብናመጣ፣ የአዲስ አበባ አካባቢውን ብናመጣ፣ በኢትዮጵያ ታሪክ ውስጥ እንግዲህ ብዙ መመላለስ ያለበት አካባቢ ነው። ህዝብ በተለያየ አቅጣጫ በተለያየ መንገድ ወደ ተለያየ ቦታ ሲዘዋወር የነበረበት ሲጋባ ሲጋመድ የነበረ ህዝብ ነው ያለው። እና ብዙ ጊዜ እንዳውም አንድ አቶ ሰለሞን ደሬሳ የሚለው ነገር አለ፣ በአያቶቻችን በኩል ያለፉትን ወንዶች አናቃቸውም ነው የሚለው። እና ያ ምንድን ነው የሚያሳየው?
እርስ በርሱ የተዋለደ የተወራረሰ
የተወራረሰ ነው የተጋመደ ህዝብ ነው። እና ብዙ ሰዎች አሁን ለምሳሌ ወደኋላ መቁጠር ቢጀምር እኮ ብዙ ነገር ነው የሚያገኘው። እያንዳንዳችን ወደኋላ ከሁለት ከሶስት ትውልድ በኋላ ወይም አንዳንዱ በሁለት በሶስት ትውልድ ሊጀምር ይችላል። እና የተለያየ ዝርያ ውስጥ ነው የምንገባው እና ድብልቅልቅ ያለ ነገር ነው ያለን። እና ያ መጥፎ ነገር ሆኖ አይደለም፣ በንግድም በጋብቻም እና እንደዚህ ደግሞ ፍልሰት፣ በተለይ ፍልሰት የዓለም ታሪክ የፍልሰት ታሪክ ነው፣ የዚህንም ሀገር ጨምሮ ማለት ነው። በፍልሰት የተመሰረተ ከተማ ነው። ስለዚህ ያ ረጅም ታሪክ ያለው አካባቢ ነው። በተለይ ይሄ ሸዋ የሚባለው አካባቢ የማዕከለኛው መንግስት በጣም ሲራቀው ሲንቀሳቀስበት የነበረው ትልልቆች ጦርነቶች ሁሉ ሲካሄዱበት የነበረው በተለይ ይሄ ከአመር ግራኝ ከሚባለው ኢትዮጵያዊ ነው የሀረር አካባቢ መሪ፣ ትልቁን ጦርነት የተካሄደው የሽምብራ ኮ የምንለው እዛ አካባቢ ነው። ስለዚህ በዛን ጊዜ የነበሩ ሬከርድስ ሜዲቨር ሬከርድስ ለምሳሌ የነ አፄ ዳዊት የነ ሰርዝ ድንግል አሁን በምንለው አዲስ አበባ አካባቢ ነበሩ የሚል ጽሁፍ አለ። ወደ 15ኛ 16 ክፍለ ዘመን 16ኛ ክፍለ ዘመን ላይ እነዚህ ዶክመንቶቹ የዜና መዋዕል የምንለው አለ፣ ክሮኒክልስ አሉ አይደለ? እዛ ነው ቦታዎችን ተጭተን ብዙ ቦታዎች ነበሩ እና ይሄ እንግዲህ በተለያየ ቦታ ነው አዲስ አበባ ብቻ ሳይሆን በተለያየ ሀገሪቱ አካባቢዎች ነው የነበሩ የህዝብ አስተፋፈሮች መሰረታዊ በሆነ መንገድ ተቀያይረዋል። ስለዚህ የባለቤትነት ጥያቄ እንግዲህ እነኚህ ነገሮች ሁሉ አድሬስ ያደርጋል ያስገባል ወይ? አሁን ጥያቄ ያነሳል፣ እነኚህ ጥያቄዎች ያነሳል። እና አሁን አንዳንዶቹ የሶሻል ሚዲያ ላይ ስንመለከት ወደኋላ መታሰብ ተጀመረ። እንግዲህ መቆም የለብንም ነው ማለት በ19ኛው ክፍለ ዘመን ሳይሆን ወደ 17ም ወደ 18ም ወደ 16ም እንሄድና ቆም ነው እና ይሄ ነገር ያዋጣል ወይ? ምንድነው ማድረግ?
ይሄ ነገር ያዋጣል ወይ የሚለውን የሰዓታችን ገዳቢነት እናቁም እንጂ ንግግሩ ውይይቱ ገና መጀመሩ ነው። ዶክተር ሽመልስ ፖንሳ የታሪክ ተመራማሪ በኢትዮጵያ ከተሞች አስተፋፈርና በተለያዩ ተዛማች ጉዳዮች ላይ ያደረጓቸውን ጥናቶች መሰረት አድርገን ጀመርነው ሐሳብ ሰፋ ባለ ውይይት ይቀጥላል። ለጊዜው አመሰግናለሁ።
እኔም አመሰግናለሁ።